Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮች። ከአሁን እስከ አንድ ሰዓት ተኩል የሚዘልቀውን በ1431 መካከለኛ ሞገድ የሚተላለፈውን የረቡዕ ምሽት ፕሮግራም ይዘን ቀርበናል። የማስተናግዳችሁ ቆንጅት ታየ ነኝ። በኤርትራ ላይ እርምጃ ልንወስድ እንችላለን ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሕዝብ ተወካዮች ምክር ቤት አስጠንቅቀዋል። ምክር ቤቱ የቀጣዩን ዓመት የመንግስት በጀት አጽድቋል። በንግድና ምጣኔ ሀብት ፕሮግራም እናቀርባለን። በኮንጎ ዲሞክራሲያዊት ሪፑብሊክ ስንሰራ ኖረን ደሞዛችንን በግብ ተከለከልን ሲሉ ኢትዮጵያውያን አማረሩ የሚሉትን ዘገባዎችም ይዘናል። ጽዮን ግርማ ፕሮግራሙን ትመራለች። የዓለም ዜና ይቀድማል። አሉላ ከበደ ያሰማናል።
ጤና ይስጥልኝ። እንደምናመሻቸው ክቡራትና ክቡራን አድማጮች፣ ሰዓቱን አጫጭር ዜናዎች አሰማለሁ። በዕዳ ክምር የተዋጠችው ግሪክ ቆንጣጩን የቀረጥና የጡረታ ጉዳይ የሚመለከቱ የተሃድሶ እርምጃዎች በአስቸኳይ ተግባር ላይ ያውላለሁ ስትል ጎረቤቶቿን ለሶስት ዓመት ከዕዳ መክፈያ ብድር ጠየቀች። የግሪኩ የጠቅላይ ሚኒስትር አሌክሲስ ሲፓሪስ በዛሬው ዕለት ለአውሮፓ ፓርላማ ሲናገሩ አቴንስ የግሪክ ዕዳ ቀውስ ያሳሰባቸው አበዳሪዎቿ የአውሮፓ ሀገሮች መሪዎች የጠየቁትን ግዴታ የሚያሟላ አዲስ ተጨባጭ እቅድ በነገው ዕለት ታቀርባለች ብለዋል። የአገሪቱ ባንኮች የገንዘብ ክምችት ጨርሶ በተራቆተበትና ከአገልግሎት ውጪ ለመሆን በተቃረቡበት በአሁኑ ወቅት የአውሮፓ መሪዎች በዕዳ መክፈያው ብድር ላይ ለሚደረስ ስምምነት ለሳምንቱ መገባደጃ የሰጡት የመጨረሻው ጊዜ ገደብ ከማብቃቱ በፊት ይሳካል ብለው እንደሚያምኑም ሚስተር ሲፓሪስ ተናግረዋል። ጠቅላይ ሚኒስትሩ ግሪክ ለሚሰጣት ተጨማሪ ገንዘብ እርዳታ በልዋጩ የተጠየቀችውን ተጨማሪ በጀት ቁጠባ እርምጃ ለመውሰድ ፈቃደኛ አልሆነችም የሚለውን ትችት የተከላከሉት በዓለም አቀፍ አበዳሪዎቿ ግፊት በሀገራቸው ላይ ተጥሮ የነበረው የፈየደው የለም ነው ያሉት። ይህ ሙከራ ፍሬ ያለማፍራቱን ሁላችንም መቀበል ያለብን ይመስለኛል ነው ያሉት ጠቅላይ ሚኒስትሩ። በእነኚህ አምስት ዓመታት ውስጥ ያየነው እጅግ የከፋ መቆርቆዝ፣ ከፍተኛ ስራ አጥነትና ማህበራዊ መገለል ይበልጥ ሲባባስ ነውም ብለዋል። የአገሪቱም ዕዳ የዓመታዊ የነፍስ ወከፍ ገቢ 180 በመቶ ከማሻቀብ የተሻለ ለውጥ አላሳየም ሲሉም ሞግተዋል። ኢራንና ስድስቱ የዓለም ሀያላን መንግስታት በራሳቸው ላይ የጫኑትን የጊዜ ገደብ ለሁለተኛ ጊዜ ከተላለፉ በኋላ የኢራንን የኒውክሌር ቅመማ ጥረት ለመገደብ ዛሬም ከአንዳች ሁነኛ ስምምነት ላይ ለመድረስ በቪየና የያዙትን ድርድር ቀጥለዋል። ሁሉን አቀፍ ከተሟላ ስምምነት ላይ ለመድረስም የፊታችን አርብ በአዲስ ቀነ ገደብነት ተቀምጧል። ትላንት ማምሻውን በኦስትሪያዋ ዋና ከተማ የተናገሩት ምዕራባውያን ዲፕሎማቶች ሲያስረዱ ከኢራን ጋር የተያዘው ድርድር የጊዜ ገደቡ ያልታወቀ አይደለም፣ የተራዘመውም ለመጨረሻ ጊዜ ነው ብለዋል። የኢራቅ ፍርድ ቤት ባለፈው ዓመት በትክሪት በኢራቅ ጦር ሰራዊት አባላት ላይ በተፈጸመው ፍጅት አሲረዋል ባላቸው 24 ሰዎች ላይ የሞት ፍርድ በየነ። ለረዥም ጊዜ ሲጠበቅ የቆየው የማይናማር ብሔራዊ ምርጫ የፊታችን ህዳር ወር እንደሚካሄድ በመጨረሻው ይፋ ተደረገ። አድማጮች፣ የሰዓቱ አጫጭር ዜናዎች እነኙ ነበሩ። ከምሽቱ 3 ሰዓት ላይ ከዝርዝር ዜና ጋር እንመለሳለን።
አሉላን ለዜናዎቹ አመሰግናለሁ። ለምሽቱ ወደ አሰናዳናቸው ዘገባዎች ይሆናል አሁን የምናልፈው። በኤርትራ ላይ እርምጃ ሊወስዱ እንደሚችሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዝተዋል። የኤርትራ መንግስት ኢትዮጵያንና ጎረቤት ሀገሮችን የማተራመስ ስትራቴጂውን ካልቀየረ እርምጃ የምንወስድበት ሁኔታ ሊፈጠር ይችላል ብለዋል ጠቅላይ ሚኒስትሩ ትናንት በፓርላማው ንግግር ባደረጉበት ወቅት። ጊዜው ሲደርስ ለኢትዮጵያ ሕዝብ ገልጸን አስፈላጊውን እርምጃ ለመውሰድ የምንገደድበት ሁኔታ ይኖራል ነው ያሉት አቶ ኃይለማርያም ይህንን ዛቻ አዘል መልእክት ያስተላለፉት ከፓርላማው አባላት አንዱ ላቀረቡላቸው ጥያቄ መልስ ሲሰጡ ነው። እስክንድር ፍሬው የላከው ዘገባ አለ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኤርትራ መንግስት ላይ ማስጠንቀቂያውን የሰነዘሩት ዛሬ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ነው። የኤርትራ መንግስት ጎረቤቶቹን በተለይ ኢትዮጵያንና ጅቡቲን ለማተራመስ እየሰራ ነው ሲል ወንጅለዋል። ይህንን ተግባሩንም በሀገር ውስጥ የተከሰቱ ችግሮቹን ውጫዊ አድርጎ ለማሳየት እየተጠቀመበት መሆኑን አብራርተዋል። ጠቅላይ ሚኒስትሩ እንዳሉት የኤርትራ መንግስት ይህንን ፖሊሲውን በቶሎ ይቀይራል ተብሎ አይጠበቅም። ይህ ፖሊሲ በቀጠለ ቁጥር ደግሞ መንግስታቸው እርምጃ ሊወስድ እንደሚችል አስጠንቅቀዋል።
የኢትዮጵያ ህዝብም ሆነ የኤርትራ ህዝቦች የሚጠቀሙት ከሰላም፣ ስለዚህ ሰላም ለእኛ የመጀመሪያውም የመጨረሻውም ይሆናል። ነገር ግን የኤርትራ መንግስት አሁን በያዘው ፖሊሲ የሚቀጥል ከሆነና ኢትዮጵያንና ሌሎች አጎራባች አገሮችን ለማተራመስ የያዘውን ስትራቴጂ የማይቀይር ከሆነ ተገደን እርምጃ የምንወስድበት ሁኔታ ሊፈጠር ይችላል። ስለዚህ ይሄ በሚሆንበት ጊዜ የኢትዮጵያን ህዝብ በማሳወቅ የኢትዮጵያ መንግስት ሰላምን የሚፈልግ መሆኑ እንደተጠበቀ ሆኖ፣ ነገር ግን ሁል ጊዜ ሰላም የሚያውቅ ጎረቤት ባለበት ሁኔታ በአጋምን የተጠጋች ቁልቋል እንዳንሆን ሁል ጊዜ ጥንቃቄ ማድረግ ስለሚገባን ጊዜው ሲደርስ ለኢትዮጵያ ህዝብ ገልጸን አስፈላጊውን እርምጃ መውሰድ የምንገደድበት ሁኔታ ይኖራል።
የተባበሩት መንግስታት ድርጅት በኤርትራ መንግስት ላይ የጣለው ማዕቀብ ሙሉ በሙሉ ተግባራዊ እንዲሆን እንደሚፈልጉም ጠቅላይ ሚኒስትሩ አስረድተዋል። ጠቅላይ ሚኒስትሩ ከዚህ በፊት በሰጧቸው አስተያየቶች በኤርትራ መንግስት ይፈጸማሉ ላሏቸው ትንኮሳዎች መንግስታቸው ተመጣጣኝ እርምጃ መውሰዱን እንደሚቀጥል ገልጸዋል። የዛሬው ማብራሪያ ይህንን የኢትዮጵያ መንግስት ፖሊሲ የቀየረ ስለመሆኑ የታወቀ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ቀጣዩ ዘገባ እንለፍ። ፕሬዚደንት ባራክ ኦባማ ራሱን እስላማዊ መንግስት እያለ የሚጠራውን ቡድን ነውጠኞች ለማሸነፍ የሚቻልበትን ትልም ማጥራት በሚቻልበት መንገድ ላይ ከብሔራዊ ጸጥታ አማካሪዎች ጋር በፔንታገን ለመነጋገር ሄደው ነበረ በትናንትናው ዕለት። ይህን ፕሬዚደንቱም ብዙም ያልተለመደ የመከላከያ ሚኒስቴር ጉብኝት አስመልክታ ካርላ ባብ አጠር ያለ ዘገባ አድርሳናለች። ሶሎሞን ክፍሌ ያቀርበዋል።
And what we can do better.
ምንድነው ሊሰራ የሚችለው ዘዴ? እኛስ በተሻለ ማድረግ የምንችለው ምንድነው?
ይህን ጥያቄ ያቀረቡት ፕሬዝዳንት ባራክ ኦባማ ናቸው። የዩናይትድ ስቴትስ ፕሬዝዳንት ትላንት ከብሔራዊ ጸጥታ አማካሪዎቻቸው ጋር ተገናኝተው ከተነጋገሩ በኋላ በተለይ በሶሪያ በእስላማዊ መንግስቱ አመራርና የነዳጅ ዘይት ክምችቱ ላይ ውጊያውን እናጠናክራለን ሲሉ ቃል ገብተዋል።
እናም በሶሪያ ያሉ ለዘብተኛ ተቃዋሚዎችን ለማሰልጠንና ለማስታጠቅ ይበልጥ እንደምንሰራ ለብሔራዊ የጸጥታ አማካሪዎቼ ግልጽ አድርጌያለሁ።
ዩናይትድ ስቴትስ ሶሪያ ውስጥ ብዙም ለውጥ አላመጣችም ሲሉ አንዳንድ ተንታኞች ይናገራሉ። ብራያን ካቱሊስ የተባሉ የፖለቲካ ምሁር ለአሜሪካ ድምፅ ራዲዮ በስካይፕ አማካይነት ሲናገሩ ሶሪያ የሚስተር ኦባማ ጸረ እስላማዊ መንግስት ደካማው ስትራቴጂ ነው ብለዋል።
ሶሪያ ውስጥ በምድር ላይ ብዙ እንቅስቃሴዎች እየተካሄዱ ለመሆናቸው ግልጽ ነው። ከዚያ ውስጥ ወደ እኛ ግብ የሚያመራ ቢያንስ እንከተለዋለን ብለን ለዘረዘርነው ፖሊሲ የሚመጥነው በጣም አነስተኛ ነው። ብዙ ያሰብነውን የሚያራምድ ስራ ሲከናወን አይታይም።
የፕሬዝደንት ባራክ ኦባማ የፔንታገን ጉብኝት የተካሄደው ሶሪያ ውስጥ አይሲል በተባለው ጽንፈኛ ቡድን ላይ ከፍተኛ ለቀናት የተካሄደ የአየር ድብደባን ተከትሎ ነው። በጥቃቱ አንድ ቡድኑ ሶሪያ ውስጥ ዋና ከተማ በሚላት በራካ የሚገኝ ትልቅ ድልድይ ወድሟል። ጸረ አይሲል ኅብረቱ ያካሄዳቸው ከ5000 በላይ የአየር ጥቃቶችና በውስጥ ካሉ የአካባቢው ኃይሎች ጋር በጥምረት የተካሄዱ ውጊያዎች በእርግጥም በተሳካ ሁኔታ ጽንፈኞቹን በሶሪያና ኢራቅ ከይዞታቸው እንዲያፈገፍጉ አድርጓል ሲሉ ፕሬዚደንት ኦባማ ተናግረዋል። የኅብረቱ ኃይሎች ኪርኩክና ኢርቢል ክፍላተ አገር ውስጥ የሞሱልን ግድብና የሲንጃር ኮረብታን መልሰው መቆጣጠራቸውንም አስረድተዋል። ቲርኪት ውስጥ ደግሞ ነውጠኛው ቡድን ከሰሜን ሶሪያ በገፍ የሚገባለትን እጅግ አስፈላጊ ስንቅና ትጥቅ ማስተላለፊያ ዋና መንገድ ዘግተዋል ሲሉ አክለዋል ፕሬዚደንት ኦባማ። እነዚህ ሁሉ የሚያመለክቱትም የአይሲል ስትራቴጂ ድክመቶች እውነተኛ መሆናቸውን ነው ብለዋል። ያም ሆኖ ግን የትኛውንም ያህል ቁጥር ያለው ወታደር ቢሰለፍ በሽንፈቱ ሳቢያ የሚፈጠረው ክፍተት በፖለቲካውና በኢኮኖሚው ካልተሞላ በቀር የእስላማዊ መንግስቱን ነውጠኞች ማሸነፍ እንደማይቻል የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ አስጠንቅቀዋል።
በኢትዮጵያ የኮንጎ ዲሞክራሲያዊት ሪፑብሊክ ኤምባሲ ሲሰሩ የነበሩ ኢትዮጵያውያን የረጅም ዘመናት የአገልግሎት ክፍያችንንና ደሞዛችንን በግፍ ተከለከልን ሲሉ አማረዋል። የተለያዩ የመንግስት አካላትም ለአቤቱታችን በቂ ምላሽ አልሰጡንም ሲሉ ቅሬታቸውን ገልጸዋል። በኢትዮጵያ የኮንጎ ዲሞክራሲያዊት ሪፑብሊክ አምባሳደር በበኩላቸው በቅድሚያ የሀገራችንን የውስጥ ችግር መፍታት አለብን ይላሉ። መለስካቸው አመሃ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል።
በኢትዮጵያ የኮንጎ ዲሞክራቲክ ሪፑብሊክ ኤምባሲ ሰራተኞች የነበሩና አሁንም በስራ ላይ ያሉ አቤቱታ አቅራቢዎች 14 ናቸው። በእጃችን ያሉ የሰነድ ማስረጃዎች በግልጽ እንደሚያሳዩት ተበዳዮቹ ለኢትዮጵያ የውጭ ጉዳይ ሚኒስቴር አቤቱታቸውን ማቅረብ የጀመሩት ከህዳር ወር 1992 ዓ.ም አንስቶ ነው። ከ14 ዓመታት በኋላ ባለፈው ዓመት መጨረሻ ላይ የአቤት ባዮቹ ጠበቃ ለውጭ ጉዳይ ሚኒስትሩ የጻፉት ደብዳቤ እንደሚለው ከተበዳዮች መካከልም ጉልበታቸውን አፍሰው የዚህን ፍሬ ሳያገኙ ከዚህ ዓለም በሞት የተለዩ ይገኙበታል። ከአመልካቾቹ መካከል አቶ እንዳልካቸው አበበ ከዚህ ጋር በተያያዘ እንደ ምሳሌ ያነሷቸው የኤምባሲ ሰራተኛ የደረሰባቸውን አውስተዋል።
አቶ የኔ የሚባሉ ሰው ነበሩ። እንደው ምሳሌም እንዲሆኑ ነው። አቶ የኔው በሰዓቱ ገንዘባቸው አልተከፈላቸውም። ገንዘባቸው ሳይከፈላቸው እሳቸው አረፉ። ሚስትየው እየተንከራተቱ እየመጡ ኤምባሲውን ይለምኑ ነበር። እሳቸውም ገንዘባቸውን ሳያገኙ አረፉ። ልጃቸው አሞኛል ለመታከሚያ እንኳን ገንዘብ ስጡኝ ብለው አሁን ያሉትን አምባሳደሩ 13 ዓመታቸው ነው። እኔ ምን ያህል አቅም እንዳላቸው አላቅም፣ እንደዚህ ኢትዮጵያኖች ላይ ግፍ ለመስራት ማለት ነው። እና ይሄን ያህል ቆይታ ልጅቷ ለመታከሚያ እንኳን ስጡኝ እያለ ስትመላለስ ገንዘቧን ሳታገኝ እሷ አረፈች። በጣም የሚያሳዝነው ነገር አቶ የኔው አሁን ወራሽም የላቸው፣ ገንዘባቸውን ቀልጦ ቀረ ማለት ነው። እና እያንዳንዳችን ወዴት እየሄድን እንደሆነ በጣም የሚያስደነግጥ ነው። ይሄን ያህል ዓመት በዚህ ሁኔታ በዚህ አይነት ሊቀጥል እንዴት እንደቻለ አልገባንም። በቃ የሁላችን ችግር ይሄ ነው መሰለኝ።
አቶ እስቄል ያሬድ ከአቤት ባዮቹ አንዱ ሲሆኑ በኤምባሲው በሂሳብና በትርጉም ሰራተኝነት ተቀጥረው ሲሰሩ የነበሩ ናቸው። ከነሐሴ 1972 ዓ ም እስከ ሐምሌ 1991 ዓ ም ድረስ ሲሰሩ ቆይተዋል። በእነዚህ ዓመታት ቆይታቸው በኤምባሲው ውስጥ የደሞዝ አከፋፈል ምን ይመስል እንደነበረ ከስር ጀምረው ያስረዳሉ።
ደሞዝ የተቋረጠው በ1992 በእነሱ አቆጣጠር ነው። የሁላችንም ግን በመሃል አንዳንድ ጊዜ ያመጡና ይከፍሉን ነበር። አጠቃለው አይከፍሉንም። የሶስት ወር ሲወዘፍ፣ የሁለት ወር ሲዘፍ፣ የአምስት ወር ሲወዘፍ እና ለዚሁም የተሰራ ሰንጠረዥ አለ። ምናልባት ወደፊት የሚያስፈልግ ከሆነ እሱን ማቅረብ እንችላለን። እና ለሁሉም ሰራተኞች ነው። እኔ ለብቻዬ የተደረገ ነገር ሳይሆን ከሁሉም ጋር አንድ ላይ ነው ገንዘቤን ያጣሁት።
በኤምባሲው ያለው ይህ ችግር ስር የሰደደ ለመሆኑ ተበዳዮች ነን የሚሉ ወይም አቤት ባዮቹ ብቻ አይደሉም የሚናገሩት። ለ13 ዓመታት ያህል በአምባሳደርነት እዚህ ሲያገለግሉ የቆዩት በኢትዮጵያ የኮንጎ ዴሞክራቲክ ሪፐብሊክ አምባሳደር ሚስተር ጄራርድ ማፓንጎ ራሳቸው ወደ ኢትዮጵያ ከመምጣታቸው በፊት የነበረ ችግር መሆኑን ይናገራሉ። አንዳንድ ሠራተኞች በሥራቸው ላይ እንዳሉና ደሞዛቸው ሳይከፈላቸው በሞት መለየታቸውንም ጭምር አያስተባብሉም። ኤምባሲው ባለ ዕዳ ነው ይላሉ።
But the government say, as we have a lot of problem here, mainly...
የሰራተኞች ክፍያ ዕዳ አለብን። ግን መንግሥት የሚለው ብዙ ችግሮች እዚህ ስላሉብን ዋናው በምስራቅ ኮንጎ ያለው ጦርነት ነው። በዚያ ምክንያት ነው መክፈል ያልቻልነው። ግን ወደፊት እንከፍላለን። ይሄ ግዴታችን ነው፣ እንከፍላለን። ይሄም መብታቸው ነው።
አምባሳደር ጄራርድ ማፓንጎ እንደሚሉት የሰራተኞቹን አቤቱታ ለመንግሥታቸው በተደጋጋሚ አሰምተዋል። ይሁንና በአገር ውስጥ ያለ ችግር ሳይፈታ ምንም ማድረግ እንደማይቻል ከመንግሥታቸው እንደተነገራቸውም ያስረዳሉ። እንግዲያው ግዴታውን ወይንም ኃላፊነቱን መወጣት ያልቻለው የሀገሬ መንግሥት ነው የሚሉኝ አልኳቸው። የለም፣ የቅድሚያ የሚሰጠው ጉዳይ አለ።
No, I told you, the government say we will pay, but we have to end the trouble situation at the...
ነገርኩህ እኮ መንግሥት እንከፍላለን ብሏል። ግን በምስራቅ ኮንጎ ያለውን ችግር መፍታት አለብን። ይሄ እኮ ግልጽና ቀላል ነው። በአንድ ጦርነት ለማሸነፍ ከፈለክ ገንዘብ ያስፈልጋል፣ ጠመንጃ ያስፈልጋል፣ ለወታደሮች ገንዘብ መክፈል አለብህ። ያ ነው የቅድሚያ የሚሰጠው።
ኤምባሲዎች የዲፕሎማሲያዊ ያለመከሰስ መብት ስላላቸው በሀገሪቱ ሕግ መሠረት በፍርድ ቤት ክሳቸውን ሊመሰርቱ እንደማይችሉ አቤት ባዮቹ ይናገራሉ። በግፍ ከስራቸው እንደተሰናበቱና ደሞዛቸውንም ሆነ ልዩ ልዩ የአገልግሎት ክፍያዎቻቸውንና ጥቅማ ጥቅሞቻቸውን እንዳጡ የሚናገሩት አቶ እንዳልካቸው አበበ እሳቸውና ሌሎችም መብታቸውን ለማስከበር ተገቢውን ሁሉ ቢያደርጉም ውጤት እንዳላገኙ በቅሬታ ይናገራሉ።
በተደጋጋሚ ውጭ ጉዳይ ሚኒስቴር ጠይቀናል። ከዛም አልፈን ከውጭ ጉዳይ ሚኒስቴር እንባጠባቂ ሄደናል። እኔ ብቻ ሳይሆን ሌላ ምስራ ጓደኞቼ ማለት ነው። እንባጠባቂ መልስ አላገኘንም። ከእንደገናም ደግሞ ህዝብ ተወካዮች ምክር ቤት ድረስ ሄደን ጠይቀናል። መብታችን ለምን እንትን አይከበርልንም? በህገ መንግስታችን አንቀጽ 37(1) መሰረት ማንኛውም ዜጋ ፍትህ የማግኘት መብት አለው የሚለውን ሁሉ ጠቅሰን ምክር ቤቱን ውጭ ጉዳይ ሚኒስቴርም እንባ ጠባቂም በተደጋጋሚ ጠይቀናል። ግን ያው ከመንከራተት ውጭ ያው 15 ዓመት ሆኗል ምላሽ አላገኘንም።
አቶ ወስቄል ያሬድ በበኩላቸው በውጭ ጉዳይ ሚኒስቴር በኩል ተደርጓል ያሉት ሙከራ ይጠቅሳሉ።
አይ እንግዲህ ይኸውና 15 ዓመት ሙሉ ተመላልሰናል። ውጭ ጉዳይ ለአፍሪካ ጉዳይም እንደዚሁ አመልክተን፣ በአፍሪካ ጉዳይ በኩል ደግሞ እኛ ኮንጎ ውስጥ አክሬዲትድ የሆነ የተሾመ አምባሳደር ስለሌለን የካምፓላው አምባሳደር ያንንም ሶስት ሀገሮችንም ስለሚያጠቃልል እንግዲህ ለሱ ያለንን እንትን ችግሩን እንገልጻለን ብለው አሉ።
የውጭ ጉዳይ ሚኒስቴር እንደ አውሮፓውያን ዘመን አቆጣጠር ጁላይ 2008 ላይ ለኮንጎ ዴሞክራቲክ ሪፐብሊክ ኤምባሲ በጻፈው ደብዳቤ ይህን ለረጅም ጊዜ የቆየ ችግር ኤምባሲው እንዲፈታው ጠይቋል። በአሁኑ ወቅት የአቤት ባዮቹን ችግር ለመፍታት ከሚኒስቴር መስሪያ ቤቱ እየተደረገ ያለ ጥረት ስለመኖሩ ለመጠየቅ በተደጋጋሚ ያደረግኩት ሙከራ አልተሳካም። ይመለከታቸዋል የተባሉትን የአፍሪካ ጉዳይ ኃላፊን ለማግኘት በተለያዩ ቀናት ስልክ ብደውልም ስራ ላይ ናቸው፣ ስብሰባ ላይ ናቸው በሚሉ መልሶች ጸሐፊዋ አሰናብተውኛል። ተበዳዮች እንደሚሉት ከሆነ ኤምባሲው ሊከፍላቸው የሚገባ እስከ $2 ሚሊዮን ዕዳ አለበት። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዝግጅታችን እስከ አንድ ሰዓት ተኩል ይቀጥላል። የተከበራችሁ አድማጮች፣ አሁን ንግድና ምጣኔ ሀብት። የኢትዮጵያ የሕዝብ ተወካዮች ምክር ቤት በትናንትናው ዕለት የመጪውን ዓመት የ2008ን የሀገሪቱን መንግስታዊ በጀት አጽድቋል። በዚህም መሰረት የመጪው ዓመት በጀት ከ50% በላይ ጉድለት ይታይበታል። ከያዝነው ዓመት በጀት ጋር ሲነጻጸር ደግሞ $45 ቢሊዮን ጭማሪ ታይቶበታል። በጀት ትልልቅ ቁጥሮችን የያዘ አሃዝ ነው ይላል የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር። ሆኖም በእናንተ በአድማጮች በሸማቾች ኪስስ ምን አይነት በጎና አሉታዊ ተጽዕኖዎች ያስከትላል? አንድ የምጣኔ ሀብት ጸሐፊን ትንተና ይዟል ሄኖክ። የፎርቹን ጋዜጣ የርዕሰ አንቀጽ አዘጋጅ ጌታቸው ተክለ ማርያም ነው ትንተናውን የሚሰጠን።
ባለፉት ከነበሩት በጀቶች አንጻር ይሄኛውን በጀት ስንመለከተው በጠቅላላው በመጠን ረገድ እንግዲህ ከፍተኛው የሆነ የመጠን ጭማሪ የተስተዋለበት በጀት ነው ማለት ይቻላል። እንግዲህ ባለፉት ምናልባትም 10 ዓመታት ሊሆን በሚችል ሁኔታ በአመታት ልዩነት ማለት ከባለፈው አመት አንጻር ሲታይ ወይም ከቀዳሚው አመት ሲታይ በ25% የመጠን ጭማሪ የተስተዋለበት በጀት ሆኖ አያውቅም።
አዎ፣ ከዚህ በፊት ሆኖ አያውቅም። እንዲያው ለአድማጮችም ለማብራራት ያህል የዘንድሮ በጀት ከ222 ቢሊየን ብር በላይ ነው። የባለፈው ዓመት 178 ቢሊዮን ብር ነበረ። እንደው በአጠቃላይ ባለፈው ዓመትና በአሁኑ ዓመት ብቻ 45 ቢሊዮን ብር ልዩነት ነው ያለው። ይሄ ደግሞ የዛሬ 10 ዓመት የኢትዮጵያ አጠቃላይ በጀት የነበረ ቁጥር ነው። ይሄ እንግዲህ የ25%ቱን የ25% ስሌቱን ስንመለከት በምጣኔ ሀብቱ ላይ የሚያመጣቸው ምን አይነት ፋይዳዎች አሉ? ምን አይነት ጫናዎች አሉ? እናንተ በርዕሰ አንቀጻችሁ በስፋት የተነተናችሁት ጉዳይ ነው።
ማለት ይህ ሀገር ላለፉት በጀት ዓመታቶች እንግዲህ በዋናነት የእድገት ምንጩ ሆኖ የቆየው አሁንም በዚህ ዓመትም እንዲህ ወደፊትም የተለያዩ ተቋማቶች እንደሚተነተነው ዋነኛው የሀገሪቱ የኢኮኖሚ እድገት ምንጭ በመሰረተ ልማት ረገድ እየተስተዋለ ያለው ኢንቨስትመንት ነው እና እንግዲህ በዚህም ዓመት የበጀት ጭማሪው ከሚያመጣቸው አንደኛው ጥቅሞች ተብሎ ሊነሳ የሚችል ከሆነ በመሰረተ ልማት ላይ የሚደረገውን ኢንቨስትመንት በቀጣይነት የሚያስቀጥል ይሆናል ነው የመጀመሪያው ጥቅም ሊሆን የሚችለው። ከዛ ውጪ እንግዲህ የበጀቱን ክፍፍል በሚመለከትበት ሰዓት እንግዲህ ሶስት አይነት የበጀት ክፍፍሎች ናቸው ያሉት። አንደኛው በካፒታል ፕሮጀክቶች ላይ ወይንም ደግሞ በትልልቅና ቋሚ ፕሮጀክቶች ላይ የሚደረገው ወጪ ነው። ከዛ ውጪ ከፌደራል መንግስቱ ለክልል መንግስታት የሚደረገው ድጎማ ነው። በሶስተኛው እንግዲህ በመደበኛ ለሚባሉ ወጪዎች ከደሞዝ ክፍያና ተያያዥ ነገሮች ጋር የሚደረጉ ወጪዎች ናቸው። ለረጅም አመታት የኢትዮጵያ ኢኮኖሚ እንግዲህ በበጀት ረገድ ጭማሪ ይስተዋል የነበረው በዚህኛው በጀት የተስተዋለው በዋነኝነት የፌደራል መንግስቱ ለክልሎች በሚሰጠው ድጎማ ላይና በካፒታል ፕሮጀክቶች ወይንም ደግሞ ትልልቅ ፕሮጀክቶች ላይ በሚውለው ወጪ ላይ ነው ከፍተኛ ጭማሪ የተስተዋለው። ይሄ ማለት እንግዲህ አሁንም በክልሎች ለሚደረገው እድገት ማለት ለሚደረገው የመሰረተ ልማት እንቅስቃሴ በጀቱ የራሱ የሆነ ትርጉም ይኖረዋል ማለት ነው። እንግዲህ በዋነኝነት ጥቅም ተብለው ይፈቱ የሚችሉት ወይንም ደግሞ ሊታዩ የሚችሉት ከበጀቱ እነዚህ ናቸው። በጉዳት ረገድ እንግዲህ ወይንም ደግሞ በጫና ረገድ ይሄ በጀት ምን አይነት በጀት ነው በሚል ሰዓት ለመጀመሪያ ጊዜ የጠቅላላ የበጀት ልዩነቱ ከውጭ ሀገርም ከሀገር ውስጥም የሚገኘው የብድርም መጠን ደምረን የምናሰላው የጠቅላላ የበጀት ልዩነቱ ወደ 50 ቢሊዮን ብር አካባቢ የሚጠጋ ልዩነት የሚያስተናግድ ነው። ይሄ ደግሞ ማለት ከውጭ የሚገኘውን ወደ 26 ቢሊዮን ብር ጨምሮ ከሀገር ውስጥ ወደ 24 ቢሊዮን ብር አካባቢ የሚጠጋ ብር ከሀገር ውስጥ የሚበደር በጀት ነው የሚሆነው። እንግዲህ በሀገር ውስጥም በውጭም ረገድ ደግሞ የኢትዮጵያ ኢኮኖሚ የተሸከማቸው ጫናዎች አሉ። ከውጭ የሚበደረው ብድር አሁን የሀገሪቷ ጠቅላላ ብድር በአጠቃላይ ወደ 30 ቢሊዮን ዶላር ደርሷል። እንግዲህ አሁን በዚህ በጀት ዓመት ደግሞ እንግዲህ ከውጭ ሀገሪቷ ትበደራለች ተብሎ የሚጠበቀው ወደ 26 ቢሊዮን ብር የሚደርሰው ብድር በጠቅላላ ብድሩ ላይ የሚጨመር ነው። ይሄ ማለት የሀገሪቱን የዕዳ መጠን ወይንም ደግሞ የብድር መጠን ከፍ ያደርገዋል። የራሱ የሆነ ኢኮኖሚያዊ ጫና መፍጠሩ አይቀርም። በሀገር ውስጥ ረገድ
ዋናው ምስ ነው በሀገር ውስጥ ያለው በተለይ ስንመለከት እንግዲህ 50 ቢሊዮን ብር የበጀት መጓደል ካለ ይሄ 50 ቢሊዮን ብር የበጀት መጓደል በአጠቃላይ ምጣኔ ሀብት አምዶች በተለይ በገንዘብ ፖሊሲ በውጭ ምንዛሬ ያው የገንዘብ ፖሊሲንም ዘርዝረን ስንመለከት የኑሮ ውድነትንና የተለያዩ የምጣኔ ሀብት ጫናዎችን ሊያመጣ ይችላል በማለት የምጣኔ ሀብት ባለሙያዎች ይህንን በዝርዝር ያስረዳሉ። እስቲ ይህንን እንመልከት። ምክንያቱም የሸማቹን፣ የመንግስት ሰራተኛውን፣ የማህበረሰቡን ኪስ የሚመለከት ጉዳይ ነውና እስቲ ወደ ማህበረሰቡ ኪስ እናዙረው። ምን ማለት ነው?
እንግዲህ አሁን ከሀገር ውስጥ መንግስት ይበደራል ብለን በምናስብበት ሰዓት አማራጮቹ የተወሰኑ ናቸው። አንድም በሀገር ውስጥ ካሉት የፋይናንስ ተቋማት ብድር ሊወስድ ይችላል። ከዛ ውጪ የመንግስት አትራፊ የሚባሉት የመንግስት ድርጅቶች በአመቱ ውስጥ ካተረፉት ብር የተወሰነውን ወደ መንግስት ፈሰስ እንዲያደርጉ ይደረጋል። ከዛ ውጪ ያለውን እንግዲህ ከብሔራዊ ባንክ አዲስ ገንዘብ በማተም የሚሞላ ገንዘብ ነው የሚሆነው። እንግዲህ አሁን ይሄ የሚታተመው አዲሱ ገንዘብ ማለት በትክክለኛ የኢኮኖሚ መሰረት ላይ የሚቀመጥ ባለመሆኑ የተነሳ ወዲያውኑ ወደ ኢኮኖሚ ውስጥ የሚገባ አዲስ ገንዘብ ነው የሚሆነው። ይሄ ማለት እንግዲህ በኢኮኖሚ ትርጓሜ እንመለከተው ወይንም ደግሞ በሸማቹ እይታ የምንመለከተው ሰዓት አዲሱ ገንዘብ ወደ ኢኮኖሚ ውስጥ ገባ ማለት ብዙ ገንዘቦች ትንሽ የሆነ ወይንም ደግሞ ጭማሪ ያልታየበትን ሸቀጣሸቀጦች ማባረራቸው ስለማይቀር የዋጋ ውድነቱን መጨመሩ አይቀርም። ስለዚህ እንግዲህ ከሸማቾች አንጻር ያለው ማለት ከተጠቃሚዎች አንጻር ያለው ጠቅላላ ጫና የሚሆነው ምንድን ነው? ይሄ አዲሱ ገንዘብ በአጠቃላይ ወደ ዋጋ ውድነት የመቀየር እድሉ ከፍ ያለ። አሁን የኢትዮጵያ ኢኮኖሚ እንግዲህ ወርሃዊ የሆነው የዋጋ ውድነት ካለፈው ወር አንጻር ሲታይ ያሉት መሰረታዊ የሸማቾች ዋጋዎች ልዩነቶች ወደ 9.1% አካባቢ ደረጃ ነው ያሉ። እንግዲህ ይሄ አዲስ ገንዘብ ወደ ኢኮኖሚ ውስጥ ገባ ማለት እንግዲህ የዋጋ ውድነቱ በወራት ልዩነት ውስጥ ራሱ ከፍ እያለ ይመጣል ማለት ነው። ይሄ እንግዲህ ለሸማቹ የራሱ የሆነ ጫና ማሳደሩ አይቀርም። ከዛ ውጪ ሸማቹ ጋር እንዴት ይደርሳል በምንል ሰዓት መንግስት እንግዲህ ከፋይናንስ ተቋማትም ሆነ ከጠቅላላ አገራዊ ኢኮኖሚው ብድር ተበደረ ማለት የግል ባለሀብቶች ወይንም ደግሞ የግል ሴክተሩ በአጠቃላይ ሊያገኘው የሚችለው ብድር መጠን ይቀንሳል። ቢኮዝ ከመንግስት ለምን ብንል ከመንግስት ጋር ተወዳድሮ ብድር የማግኘት እድሉ ዝቅተኛ ስለሆነ። ይሄ ማለት እንግዲህ የግል ባለሀብቶች የያዟቸው ፕሮጀክቶች ወይንም ደግሞ ያቀዷቸው የልማት የመስፋፋት ራሳቸውን የማሳደግ ድርጅቶቻቸው ላይ እናወጣዋለን ያሉትን እቅድ በአጠቃላይ እንዳያከናውኑ የራሱ ጫና አለው። እንግዲህ ወደ ሸማቹ ይሄንን ስንተረጉመው በግል ባለሀብቶቹ የሚፈጠረው የሥራ ዕድል በአመቱ ውስጥ የሚቀንስበት እድል ይኖራል ማለት ነው።
ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ1431 መካከለኛ ሞገድ የሚተላለፈው የቀደም ያለው የረቡዕ ምሽት ፕሮግራማችን በዚሁ ይጠናቀቃል። በመደበኛው ዝግጅት ከምሽቱ በሶስት ሰዓት እስከምንገናኝ ስላደመጣችሁ በጣም አድርገን እናመሰግናለን። ደህና አምሹ።
Tokan belche lamelame ages Ber tokan belche lamelame ages Ber tokanie anchindame nalish anes bines Anchin da men alashi anadis lepin Anchin da men alashi Anchin da men alashi anadis lepin
This program has come to you from the Voice of America, Washington.